ስሜት ተቀዞ የሚዝ ብርቱ ሀዘን ከልብ ሲገባ ጨርሶ የማይወጣም ይመስላል። ያ ሀዘን ደግሞ የሀገር ሲሆን እጅግም ይበረታል፣ ሀገርም ይታመማል። ለመሆኑ እንዲህ ያለው ሀዘን የፈጠረው የህመም ስሜት እንዴት ይታከማል? መዛዛኝ ድምጾች የተከታታይ ፕሮግራሙ ርዕስ ነው። ካዘንና ከቁጣው ባሻገር በሚዛንና ባርቆ አሳቢነት የዛሬን ብቻ ሳይሆን የነገውንም የህይወት መንገዳችንን ጭምር ባስተዋይ ልቦና ለመመርመር የሚጋብዝ ዝግጅት ነው። ከፍተኛ ጉዳት ያስከተለው ብርቱ ሀዘን በአንድ ወገን፣ የዛሬም የነገም ፈተናዎቻችንና ዘላቂ መፍትሄዎቻቸው በሌላው፣ የችግሮችን መንስኤዎችም ሆነ ፈውስን በቀጥታ ለማየት ጥረት መደረግ ያለበት ሰዓት አሁን ይመስላል። ከልብ ለሚደረግ ደርዝ ያለው ውይይት ሶስት እንግዶች ጋብዘናል። ሶስት እንግዶች ከተለያዩ ቦታዎች በአንድ ሰዓት ተገኝታችኋል። አዲስ አበባ፣ ቦስተን እና ካሊፎርኒያ ያለን ወዲህ ወደ ዋሽንግተን እንመለሳለን። ይህ በኢትዮጵያ ታሪካዊ ሊሰኝ የሚችል በጣም የተለየ ጊዜ ነው። ምናልባትም ታሪካዊነቱ ካሳዛኝ ሁኔታዎችን ጋር ተያይዟል። በዚህ ልዩ ጊዜ ውስጥ የምናደርገው ቃለ ምልልስ የወትሮ አይነት ስላልሆነ ያን መንፈስ ያን ዘይቤ በያዘ መልኩ ይህን ፕሮግራም የሚከታተሉ ተመልካቾቻችን፣ አድማጮቻችን ከምንነጋገርበት ጉዳይ ውጪ ርቀው እንዳይወሰዱ፣ ሶስታችሁም ለአሜሪካ ድምጽ ራዲዮ እንግዳ አይደላችሁም። በተለያየ ጊዜያት በተለያዩ ፕሮግራሞች ተሳትፋችኋል። ነገር ግን አዲስ ለሚሰማችሁም ቀደም ብዬ ከተቀመጥኩት ከኢትዮጵያ ወቅታዊ ሁኔታ እስኪ በመጠኑ ስለራሳችሁ ንገሩን። ማንነታችሁ ጀምሮ፣ ማንነት ብዙ ድርብርብ ነው፣ እንደው ለዚህ ፕሮግራም በሚስማማ መልኩ ከሩቅ ልጀምር። አቶ ሙልጌታ።
እሺ፣ ሙልጌታ ማረጋዊ ይባላለሁ። እኔ መቀሌ ተወልጄ ነው ያደግኩት። መቀሌ አንደኛ ደረጃና ሁለተኛ ደረጃ የተማርኩት አጼ ዮሐንስ ትምህርት ቤት ይባላል። እዛ ሁለተኛ ደረጃ ጨርሼ ወደ አዲስ አበባ መጣሁ ለዩኒቨርሲቲ። ዩኒቨርሲቲ መጀመሪያ ገብቼ ፍልስፍና ነበር የተማርኩት። ከዛ ተቋርጦ ትንሽ ቆይቶ ከዛ እንደገና ሕግ ትምህርት ቤት ገብቼ ሕግ ተምሬያለሁ። ከዛ ወደ አሜሪካ ሄጄ እዛም ተምሬ ጠበቃ ሆኜ ለ20 ዓመት ያህል እዛ ቆይቼ በ2016 በፈረንጅ ከ4 ዓመት በፊት በኢትዮጵያ ተመልሼ አሁን ኢትዮጵያ ውስጥ ሕግ ትምህርት ቤት ሕግ አስተምራለሁ። ማንነታችሁ ብለህ ለጠየቀው ጥያቄ ማንነት ማለት ለምሳሌ በዚህ ዛሬ በሀገራችን በምንጠቀምበት ለምሳሌ ብሔር፣ ብሔረሰብ፣ ሕዝብ አይነት ከሆነ እኔ እንዳልኩ መቀሌ ተወልጄ ነው ያደግኩት። የመቀሌ ልጅ ነኝ። ወላጆቼ ሁለቱም አባቴና እናቴ ትግርኛ ነው የሚያወሩት። ስለዚህ እኔ የትግራይ ልጅ ነኝ። ቤተሰቦቼም የትግራይ ልጆች ነበሩ። ኮርስ የልማው እና ራሴን እንዴት ነው ማየው ብለህ ከጠየቀኝ ትውልዴ ትግራይ ነው። ራሴን የማስበው የትግራይ ልጅ ነኝ፣ ኢትዮጵያዊም ነኝ። እና እኔ ሳድክ እንዴት ነው ያደግኩት? የትግራይ ልጅ መሆን ጊቭን ነው፣ የታወቀ ነው። ምክንያቱም ትግርኛ እየተናገርክ ነው የምታድገው፣ ትግርኛ ማህበረሰብ ውስጥ ነው ያለው። ያው መቀሌ ማለት ነው። ግን ትምህርት ቤት ሄደ አማርኛ ትማራለህ፣ እንግሊዝኛ ትማራለህ፣ በአማርኛ ታወራለህ ትምህርት ቤት። እኔ ሳድግ ልዩነት የሚባል ነገር ኦልሞስት አልነበረም። ከመቀሌ ውጭ ያለው ወይም በአጠቃላይ ከትግራይ ውጭ ያለው አማርኛ እንደሚናገር ህዝብ አድርገን ነበር የምናየው። ስለዚህ እና ለእኔ ኢትዮጵያ ሁለት ነበረች ማለት ይቻላል። ትግርኛ የሚናገር በአንድ በኩል፣ ትግርኛ የማይናገር ሌላ ቋንቋ የሚናገር ደግሞ በሌላ በኩል አይነት ነው። ግን ትምህርት ቤትም የምንማረው ስለ ኢትዮጵያ ነው። ኢትዮጵያ አንድነት ነው። ኢትዮጵያ ለምለም ናት። ኢትዮጵያ ታሪካዊ ናት። ኢትዮጵያ ጀግና ናት። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ እያልን ነው ያደገው። ገና ከህፃነት የጀምሮ ስለማላውቀው ቦታ ሁላ ኢትዮጵያ ውስጥ እነ ላንጋኖ እነ ሐዋሳ ምን እየተወሩልኝ ነው ያደገው። እነ ሲዳሞ ማማላቃቸው የኢትዮጵያ ጂኦግራፊ እና የኢትዮጵያ ሀይቆች ኢትዮጵያ ምን እየተባለ ኃይለኛ የኢትዮጵያዊነት ስሜት በኢትዮጵያዊነት ስሜት ተገንብተን ያደግ ነው። አይ ቲንክ እሱ ነገር አሁንም አልለቀቀኝም። ያው በዚህ እየቀጠልኩ ያለው ይመስለኛልና ማንነት ምንድነው ብትለኝ ነው ኦል ኦፍ ዚ አባብ ነው። እኔ ለዌር ናይን ያስተማሪ ነኝ። እኔ ማውራት ወዳለሁ፣ ማንበብ ወዳለሁ። እዛ ሁሉ ኮምቢኔሽን ነኝ ነው ሚያውሩ።
እኔ ትውልጄ አዲስ አበባ ነው። የተማርኩትም በዛ በአዲስ አበባ ነው። መድኃኒዓለም ትምህርት ቤት ሁለተኛ ደረጃ ጀነራል ዊንጌት፣ ከዛ አዲስ አበባ ዩኒቨርሲቲ፣ ከዛም ደግሞ እንደዚሁ ውጭ መጥቼ ቀጥታ ስም ያለው ኢትዮጵያ ውስጥ ለሀያ ዓመታት እንደ ሰርቻለሁ። በኮርፖሬት ማኔጅመንት ጀነራል ማኔጀር ሆኜ በፕሪንቲንግ ኮርፖሬሽን፣ በሌዘር ኢንሹ ኮርፖሬሽን እንደዚሁም ደግሞ በዲፕሎማሲ መስክ እዚህ ከመጣሁም ነፃነት እና ከመብት ትግል አንጻር ራሴን በጣም አክቲቭም ባልል ብዙ አስተዋጽኦ ሰራች ብልቻለሁ። የኔ የትውልድ አመጣጤ ብዙ ብሔሮችና ሃይማኖቶች ጋር የተያያዘ ነው። በአንድ በኩል ወላጆቼ ሸዋ ናቸው፣ የሸዋ አማራ አማርኛ ተናጋሪ። ግማሹ ደግሞ ወገኔ ወሎዬ ነው። ወሎዬ ብቻ ሳይሆን እስላምም ክርስቲያንም ናቸው። አሁን ኢትዮጵያ ሲሄድ ሁለቱንም እዛው ነው አንድ ላይ ጎረቤት ሆኖ ነው ማገኘው የምጠይቃቸው። እና በአንድ በኩል ደግሞ ኦሮሞ። ስለዚህ አስተዳደጌ ልዩነት ባለበት ድባብ ውስጥ አይደለም ያለው፣ መለየት በማይቻልበት ድባብ ውስጥ እገሌ ነፍሴ ነው፣ እገሌ ክርስቲያን ነው፣ እገሌ እስላም ነው። ጌታችን ሲመጡ ክርስቲያኖቹ እስልምና ተከታዮቹ ይታረድላቸዋል፣ ይባላቸዋል። ከበላም በኋላ ተደበላቀን ስንስቅ ስንጫወት ማምሸት ነው። የተማርኩበት ውንጌ ትምህርት ቤት የሁሉ ዘር ያለበት አዳሪ ትምህርት ቤት እና ጓደኞቼ እኔ ይሄ ኤርትራዊ ነው ይሄ ትግሬ ምናምን የሚባል ነገር አልነበረም። ወደኋላ ላይ ብቅ ብቅ ማለት ሰርፈስ ማድረግ ጀመረ። በተለይ ከኤርትራ ርቅናቸው በኋላ የቲፒኤልኤፍ ስራ በተማሪዎቹ በወጣቶቹ መካከል ኢንፍሉንስ እያመጣ ሲሄድ ትንሽ የመቃቃር ስሜት ተፈጠረ። ያ ኦፍኮርስ አሁን ለዚህ ሁሉ አሁን ላለንበት አስተዋጽኦ ነበረ እና እኔም በሚመለከት ምንም የዘር የሃይማኖት መነጽር የለኝም። አንድ መነጽር ኢትዮጵያ
አመሰግናለሁ ጋበዝከኝ ፕሮግራም ላይ። ደረጀ ደምሴ ይባላለሁ። ማንነታችሁን ግለጹ ነው ያልከውና ማን ነኝ እኔ? ማንነት መግለጽ አሁን ትንሽ ቀላል አይደለም። ቶምል ጌታና ቶልማ እየተናገሩ ትንሽ ለማሰብ ጊዜ ነበረኝ። ከሁሉ በላይ ማንነቴን ሼፕ ያደረገው አባቴ ነው። አባቴ ደምሴ ቡልቶ ይባላል። ኢትዮጵያ ጦር ሰራዊት ውስጥ ለ37 ዓመት ያገለገለ በመጨረሻም ጀነራል ደረጃ የደረሰ ሰው ነው። እንዲሁም እናቴ ወይዘሮ አስቴር አዳሙ ሁለቱም በህይወቴ ውስጥ ትልቅ ሮል የተጫወቱ ሰዎች ናቸው። አዲስ አበባ ተወልጄ ነው ያደኩት፣ ግን ኢትዮጵያ ውስጥ ብዙ ቦታ ለመዘዋወር እድል ነበረኝ። ኤርትራ የኢትዮጵያ አካል በነበረችበት ጊዜ በተደጋጋሚ ሄጃለሁ። ብዙውን ጊዜ ግን ሀረር፣ አዋሳ፣ ትግራይም አንዴ ለመሄድ እድል አግኝቼ ነበር። ባሌ፣ የተለያዩ ቦታዎች ከአባቴ ጋር እየተዘዋወርኩ ለማየት እድል ገጥሞኝ ነበር። ቅዱስ ዮሴፍ ትምህርት ቤት ጨርሼ ወደ አሜሪካ ከመጣሁ በኋላ በመንግስትና ፖለቲካ የመጀመሪያ ዲግሪ ገቨርንመንት ኤንድ ፖለቲክስ በሚባል ከጨረስኩ በኋላ የህግ ትምህርት ቤት ገብቼ የጁሪስ ዶክተር ዲግሪ አለኝ። በህግ ጠበቃነት ለ23 ዓመት በማሳቹሴትስ ክፍለ ሀገር የሰራው ነው ያለሁት። ባለፉት 10 ዓመታት ደግሞ በስቴቱ ተመርጬ የተከላካይ ጠበቆችን ተከታታይ ትምህርት ከሚሰጡት ውስጥ ፋከልቲ ውስጥ ሆኜ ማሰልጠን ተራለሁ ከመደበኛ ስራዬ። አባቴ የኦሮሞ ብሔር ተወላጅ ነው። ብዙ ወንድምና እህቶች ነበሩት። በጣም ከትልቅ ቤተሰብ ነው የመጣው። ሆለታ አካባቢ ነው አያቴ ቤት እና ስናድግ እናቴ አማራ ብትሆንም ኦሮሞ ብዙ ጊዜ ኢትዮጵያ በአባቴ ነው። ያኔ ብሔር ምንድነው የሚባል ጥያቄ አልነበረም። ዘር ምንድነው ስትባል እና ኦሮሞ ነኝ እና የአያቴ ስም ደግሞ ቡልቶ ስለነበር ተማሪው በሙሉ በኦሮሞነት ነው። አንዳንድ ጓደኞች እንደ ቀልድ ቡልቶ ነው የሚሉኝ፣ በጣም ይቀርቡኝ ማለት ነው። ልጅ ሆነን እናጠና ነበረ የዘር ግንዳችን። ለምሳሌ እስከ 14 ቤት ያስቆጥሩን ነበረ። እኔ አባት ደምሼ ቡልቶ ኤጀርሳ ገመዳ ቦሶ ኡላ ጫንጮ አና ጀማ ወለንሶ ቦርጬ ኡፍቲ አዳ በርጋ ድረስ ይሄዳል። እነዚህ ሁሉ ቅማቶቼ ናቸው። እናቴ መንዝና ጎንደር ናቸው ወላጆቿ። እናቴ ኦሮምኛም ትናገራለች። ብዙ የእናቴ ዘመዶች ኦሮምኛ ይናገራሉ እና ኦሮሞነት ኩራት የተናገርኩ ያደኩበት ሲሆን ምንድነው አንተ ማነስ ባል ነው ለኢትዮጵያ ዜግነት ነው ዋናው የመጀመሪያው መለኪያ ብዬ ነው ማስበው። አሁንም ከምንም በላይ ኢትዮጵያ ነው። አባቴም በተለያየ ጊዜ ለብሔሮች ኩልነት ለሁሉም የተለያየ አመለካከት ይሰጥ ነበር። አንዱ ካንዱ ይበልጣል ወይም የበለጠ ነው ይገባዋል ወይም መገንጠል አለበት የሚለውን ግን አይደግፍም እና እዛ ላይ ጠንካራ አቋም ነበረው እና ያንን ነው እኔ ይዤ አደረኩ።
በጣም አመሰግናለሁ። እንደዚህ ዘርዘር አድርጋችሁ እንድትተዋወቁ ማድረጋችን መግቢያ ላይ ጠቁሚያለሁ። ተመልካቾቻችን አድማጮቻችን የሚነሱት ቆም ነገሮች ስለ ህይወት በመሆናቸው በቀላሉ ከራሳቸው ጋር እንዲያዛምዱ አሁን ኢትዮጵያ ውስጥ ካሉ ጉዳዮች ጋር በቀጥታ የሚያያዙ በመሆናቸው በዚህ መንፈስ እንዲረዱት የሚያግዝ ይመስለኛል። ወደ ዝርዝር ጉዳዮቻችን እንዘልቃለን። ይህ ከቅርብ ሳምንታት በፊት ተከሰተ ድንገት አሁን ለምን እንነጋገርባቸው ሁኔታዎች መነሻ መሆኑን ጠቁመናል። በብዙ ዜናዎች በሁሉም ነገር መግቢያ እስኪሆን ድረስ ደጋግመን እናነሳው ወጣት ድምጻዊ ሀጫሉ ሁንዴሳ ህገወጥ ግድያ የፈጠረው ሚት ማን እንደገደለው ለምን እንደተገደለ እንዴት እንደተገደለ ተረጋግጦ እንዲታወቅ ሁሉም ሰው የሚጠይቅ ይመስለኛል። የዚህን ወጣት ግድያ ተከትሎ በብዙዎች እንደተገለጸው ዘውግና ሃይማኖትን መሰረት ያደረገ የተነጣጠረ ጥቃት በመላው ሀገሪቱ የተለያየ አካባቢዎች መከሰቱንና ይፋ የመንግስት ሀዞች እስከ 166 ሰዎች መገደላቸውን ሌሎች ከዚያ በላይ በብዙ መቶዎች ናቸው ይላሉ። ከ1000 በላይ መኖሪያ ቤቶች መቃጠላቸውን 240 ተሽከርካሪዎች መቃጠላቸውን ከ10000 በላይ ሰዎች ከቀያቸው መፈናቀላቸውና ማደሪያ ማጣታቸውን ይፋ የተደረጉ ዘገባዎች አመልክተዋል። ከግድያው አገዳደሉ ደግሞ አሳዛኝና እንደማህበረሰብ እንዴት እንዲህ ያለ ሁኔታ ተፈጠረ እንድንል ራሳችንን መልሰን እንድንመለከት የሚያስገድዱ ናቸውና እስኪ እሱን መነሻ እናድርግ። የፖለቲካ ልዩነቶች፣ የተለያዩ ጥያቄዎች፣ የተለያዩ ሐሳቦችና እምነት ምናልባትም የኢትዮጵያን ወደፊት አቅጣጫ እንደ አገር ራሱ ላንስማማ እንችላለን። የተለያዩ ሐሳቦች ያላቸው ቡድኖች ይኖራሉ። ነገር ግን እንዴት እንዲህ ያለ ጥፋት የሚከተልበት ሁኔታ ላይ ደረስን? ምናልባትም ጥያቄ ብዙ ነገሮችን እንድትመለከቱ ሊያስገድድ ይችላል። እስኪ የየበኩላችሁን እንመልከት። ከአዲስ አበባ ነው የጀመርነውና አቶ ሙልጌታ አርሶ ጋር ልምጣ። ድንገቱም ሲከሰት ከኛ ከሶስታችን በተለየ ቅርበት የመከታተል እድል እንደነበረው እገምታለሁ።
እሺ፣ ልክ እንዳልከው ጥያቄው ከባድ ነው የሚመስለኝ። ለመናገር እንዴት እዚህ ደረሰ፣ ለምን እንደዚህ ሆነ ለሚለው ጥያቄ እኔ ሁለት ነገሮች ግምት ውስጥ መግባት ያለባቸው ይመስለኛል። መጀመሪያ የተለያዩ ኢትዮጵያ መሪዎች አንድ ሊያረጉን ጥረት አድርገዋል። አንድ ሊያረጉ ማለት አንድ የሆነች ሀገር ተመሳሳይ ታሪክ እንዲኖረን ከአጼ ቴዎድሮስ ጀምሮ እስከ ኮሎኔል መንግስቱ ኃይለማርያም ድረስ ሙከራ ያደረገ ይመስለኛል። ያ ሙከራ ሙሉ በሙሉ አልተሳካም። እስከሆነ ደረጃ ሄደና ኢትዮጵያን አንድ የማድረግ ማለት እስከ ተወሰነ ደረጃ ሄደና ሳይጠናቀቅ አንድ ሳንሆን ማለት ነው። እና ያደግ ምንድነው ያደረገው? ተመሳሳይ ችግር ኢትዮጵያን እንዴት ወደፊት እናስኪዳት፣ እንዴት ነው ያ ኢትዮጵያውያን በሰላም አብረን መኖር የምንችለው የሚለው ጥያቄ አንስቶ የሰጠው መልስ አንድነታችንን የሚያጠናክር ሳይሆን አንድነታችንን የሚያላላ ሆነ ማለት ነው። እና ያ ሙከራ የኢትዮጵያን አንድ ለማድረግ የተደረገው ጥረት ተፈጠረው የኛ ግንዛቤ የተለያየ እንዲሆን አረገው እና በታሪካችን ላይ ያለ የግንዛቤ ልዩነት የፈጠረው ችግር ያለ ይመስላል። ምን ማለት ነው? እነዚህ ነገስታቶችና መሪዎቻችን ኢትዮጵያን ለመቀየር ያደረጉት ጥረት በተለያየ መንገድ ነው የሚገባ። ግማሾቻችን እናደንቀዋለን፣ በጣም ጥሩ ሙከራ ነው፣ ጥሩ ታሪክ ነው፣ ኢትዮጵያን አንድ ለማድረግ የተደረገ ጥረት ነው፣ ኢትዮጵያ አንድ ነች ብለን እናስባለን። ሌሎቻችን ደግሞ የለም፣ ታሪካችን ጥሩ አካል አለበት፣ በጣም ሰሮብናል። ሶስተኛ ወገን ደግሞ ችግሩን አቃለን ጥሩ ነገሩን ይዘን እንቀጥል የሚልም አለ። ይሄ ልዩነታችን እርስ በርሳችን በሰላማዊ መንገድ ተነጋግረን ማጥፋት ስንችል እያሰፋ ነው ሄዶ ፈጠረ ያደጉ ስልጣን ላይ ሲመጡ በሱ ላይ የተቃኘ ልዩነታችን ላይ በይበልጥ የሚያተኩር አይነት አካሄድ ይሻላል በሚል አዲስ ህገ መንግስትና አዲስ ስርዓት ቀረጹ። ሰው በቋንቋው ተተምኖ በቋንቋው ክልል ተሰጥቶለት ቋንቋው እንዲያዳብር ልዩነቱን እንዲያጠናክር ከተደረገ የቻለች ኢትዮጵያ ልትፈጠር ትችላለች። ሁሉም ብሔር ብሔረሰቦች እኩል ከሆኑ እኩል ካደጉ በፈቃደኝነት ላይ ተመሰረተ አንድነት ይፈጠራል ማለት እልም ነበራቸው። ኦፍኮርስ ሱኔስ ሲገባኝ በተለይ አሁን ያው በቂ ማስረጃ አለን አሁን ቲዮሪ አይደለም ጽንሰ ሐሳብ አለን ካሁን በኋላ ምናሳየው ነገር አለ ይሄው አሁን እየተናገርንበት ያለነው ያ በቋንቋችን ወይም በባህላችን እንድንከለል ተደረግነው ይሄው አሁን ያ የዘራነውና ያ ኮትተን ያሳደግነው ይሄው አሁን እዚህ ደረሰ ማለት ነው። እና አንዱ ብሔር ሌላውን ብሔር አባል በጥርጣሬና ከዛም አልፎ በጥላቻ ከዛም አልፎ ጥራሽ መኖር አይችልም ሁላ ብሎ ጉዳት እስከማድረስ ድረስ ደረሰበት ጊዜ ደረሰ ማለት ነው። ስለዚህ ሁለት ነው ምክንያት በየናማሰው አንዱ ታሪካችን ላይ ያለን አመለካከት ተፈጠረው። ሁለተኛው ደግሞ በአደጎች ኢንስቲትዩሽናላይዝ ተቋማዊ መልክ ይዞ በህግ ታውቆ አንተ ትግሬ ብቻ አማራ ነህ አንተ ኦሮሞ ነህ ተብሎ ኢትዮጵያዊነት እንዲገበዝና የክልል ብሔረተኝነት በጣም እንዲጠናከር በመደረጉ በአደግ የተፈጠሩ ልጆች አደግ የሰጣቸው ብቻ ነው የሚያቆት ማለት እኛ የሰጣን ድረኝ ነው እና ታቸው ይሄው ለዚህ እኛ የሰራነው ስህተት እኛ ጄኔሬሽን የፈጠረው ስህተት ውጤት ነው ይሄ ነው ማለት።
እሺ አመሰግናለሁ አቶ ደረጀና አቶ ኢልማም በየበኩላችሁ በዚሁ በቀደመ ጥያቄ ላይ እንዴት እዚህ ደረስን? አቶ ደረጀ።
አቶ ሙልጌታ ባለው በጣም እስማማለሁ። ችግሩ የሊጋል የህግ የትምህርት የማህበረሰብ የኢቨን ከባህልም ጭምር መቻቻልን መቀራረብን መዋደድን ከፕሮሞት ወይም ደግሞ ከማሳደግ ይልቅ እነዚህን የተለያዩ መዋቅሮች ልዩነታችንን በጎላ ሁኔታ እንዲያሳዩና ያንን ማህበረሰብ ውስጥ ሰርጾ እንዲቆይ የሚያደርጉ ስራዎች ላለፈው 30 አመት ተሰርተዋል። በዛ 30 አመት ጊዜ ውስጥ ተወልደው ያደጉት ልጆች አሁን 18 20 25 30 የሆኑ ልጆች የሚያውቁት ኢትዮጵያዊነት የሚለውን የዜጋ የሲቲዝንሺፕ ማንነት ሳይሆን የብሔርና የክልል ማንነት እንዲሆን ተደርጓል። ናው ሙሉጌታ እንዳሉት አንቱ አንተ ላለው አልፎ አንተ ወደ ይቅርታ አድርጉልኝ እንዳሉት በኢትዮጵያን እንዴት በአንድነት እናኑር ከሚለው ተነስቶ የመጣ የህግ ስርዓት ሊሆን ይችላል። አንድ ካህን አይደሉም የእስልምና ሃይማኖት መሪ በቅርቡ ምን አሉ? ሃይማኖታችን የሚያስተምረው ሰውን በጥሩ መጠርጠር ነው ብለዋል። እና በጥሩ መጠርጠር ጥሩ ነው ሰው እና እስቲ ይሄ ህግ ሲወጣ በዚህ መልክ ኢትዮጵያ አንድ ሆና ትቀያለች ብለው አስበው ይሆናል ብለን እንሰጠው እና ውጤቱን አሁን አይተነዋል። ግን ይሄ ህግ እንዲህ ሊያደርግ የቻለው ምኑ ነው ብለን ስንመረምር የእያንዳንዱ ክልል ህግ ብታየው እያንዳንዱ ክልል ህግ ቃል በቃል አንድ አይነት እና ቃል በቃል ተጽፎ ለየክልሉ የተሰጠ ህገ መንግስቱ የክልል ህገ መንግስት የፌደራል ሲስተም ተብሎም የተቋቋመው የፌደራል ሲስተም እውነተኛ ፌደራል ሲስተም አልነበረም። በማዕከላዊ መንግስት የሚተዳደሩ የሱን ማዕከላዊ መንግስት የሚሰጣቸውን ትዛዝ የሚያስተላልፉ ክላይንት ወይም ደግሞ ወኪል ፓርቲዎች የሚያስተዳድሩት ነው። ያ ሲሆን ህዝቡ እንዴት ነው ከት ከሌላው ኢትዮጵያ ህዝብ ጋር አብሬ ልኖር የምችለው? የተገበያየው ልጆችን ፈለጉበት ሀገር ሄደው ኖረው ተምረው ፈለጉትን አግብተው ከሌላም ብሔረሰብ ጋር ተዋልደው በሰላም የምንኖረው እንዴት ነው? ለዛም ደግሞ የሚስማማ ህግ እኛም ደግሞ በአካባቢያችን ያለንን ባህል የምናሳድግበት ህግ እንዴት ነው የምናወጣው ብሎ ለክልል ህገ መንግስት ተወያይቶ አውጥቶ መሪዎቹን መርጦ የሚያስተዳድርበት ፌዴራል ሲስተም ያል ነበር። እና የተደረገው ምንድነው? በህገ መንግስት ይሄ መሬት የአማራ ህዝብ መሬት ነው፣ ይሄ መሬት የኦሮሞ ህዝብ መሬት ነው፣ ይሄ መሬት የትግራይ ህዝብ መሬት ነው የሚል ለየክልሉ ህገ መንግስት ተሰጥቶ በየአካባቢው ሰው የሚያድገው የሚማረው ሰው እንደ ኢትዮጵያዊ ሳይሆን እንደ ኦሮሞ፣ እንደ አማራ፣ እንደ ትግሬ እያሰበ የትግራይ ጥቅም እኔ ኦሮሞ እና አማራ የተወለድኩ ሰውዬ ትግራይ ሲያድግ እኔ ደስ ሊለኝ ይገባል። ምክንያቱም የትግራይ ከተጎዳ የኔ ታክስ ነው ደግሞ እዛ ሄዶ እርዳታ የሚያደርገው አይደለም እንዴ? ትግራይ ሲያድግ ምንድነው የሚሆነው? የሚሸጥ ከሆነ ሸቀጥ ወደዛ ለመላክ ሞር እድል ይፈጥርልኛል። ብዙ የተማሩ ሰዎች ሲኖሩ የሚቀጥራቸው ሰዎች ይበዛሉ። የተለያዩ እነዛም ሲያድጉ ወደዚህ መጥተው ሆቴል ቤት ይዝናናሉ። እና ይሄ ሳይሆን ሰዎችን የሚያገናኘው የአንዱ እድገት ሌላውን እንዴት ይጠቅማል የሚለውን ሳይሆን ወይም ሁላችንም ደግሞ አንድ ላይ ተነስተን አንድ ላይ እንወድቃለን የሚለው ሳይሆን ይሄ ክልል እንደዚህ መሆን አለበት፣ እኔ ክልል መምጣት የለበትም ሰውየው፣ እኔ ክልል ያለ መሬት ከኔ ክልል ውጪ ያለ ሰው ይገዛል። ይሄ መንደርተኛ አመለካከት በኢትዮጵያውያኖች ውስጥ እንዲሰርጽ ተደርጓል። ያ ያመጣው ዜጋን መገንባት ስራ አልተሰራም። በ30 አመት የሀገር ዜጋን መገንባት የሚለውን ስራ አልተሰራም። እና ህጉ ደግሞ ችግሮቻችንን የምንወጣበት ስትራክቸር አልተቀመጠም። እዚህ ላይ በኋላ ሞር መነጋገር እንችላለን። ህግ ውስጥ ያሉ በጣም ብዙ ፕሮብሌሞች እና ችግር ሲኖር ወደ መንገድ ከመውጣት ይልቅ ወደ ፍርድ ቤት ሄደን ችግራችንን በክስ በፍርድ ቤት መፍታት የምንችልበት የህግ መዋቅር አልተዘረጋም። ያንን እንዲሆን የሚያስፈልጉ ነገሮች አልተሟሉ። ይሄ እንግዲህ በጣም ትንሹ ነው፣ ግን መሰረቱ ይሄ መስለኛል።
ከፋ አድርገን በጥያቄዎች እንመለከታለን። አቶ ይልማ ተሙልጌታና አቶ ደረጀ እንዴት እዚህ ደረስን? ይሄንኑ ጥያቄ እነሱ ከሚያዩበት መንገድ አንጻር ገልጠዋል። የተነሱት ላይ የሚጨምሩትም ካለ የተለየም ሐሳብ ካለዎት ሌላ ጥያቄ ለርሶ አስከትላለሁ።
እሺ፣ ሁለቱም ወዳጆች እንግዶቹ ያቀረቡት ምንም መሬት የሚወድቅ ነገር የለውም፣ ትክክል ነው። እና በዚህ በተለይ ሪታየር ካረኩ በኋላ በዚህ ደግሞ በኮቪድ ዘመን በጣም ብዙ ሚዲቨል ኢትዮጵያን የሚመለከቱ መጽሐፍ ማንበብ ጀመርኩ። ሞር እውቀቴ ወደ ከረንት ስለነበረ መሰረቱ ምንድን ነው፣ ከዛ ደግሞ ወደ 19th century ቅድም ሙልጌታ እንዳለው የዘመነ መሳፍንት እና እነዚህን መጽሐፎች ሳነብ አገራችን ውስጥ ካለው የብሔር ብዛት፣ የቋንቋ ብዛት ውዝግብ መኖሩ የሚጠበቅ ነው። ምክንያቱም ትግሩ ኢትዮጵያም ውስጥ ሆነ አውሮፓ ታሪክም ብንመለከት፣ የጃ ታሪክ ብንመለከት የተሰሚነት፣ የመደመጥ፣ የኃይል የማግኘት የዛ ታሪክ መሰረቱ ያ ነው። እና ሚዲቫል ኢትዮጵያ ውስጥ ዘመነ መኳንንት ዘመን በጣም አስከፊ ነበር። እንኳን በዛ ዘመን አልተወለድኩም እላለሁ። አስከፊነቱ ምንድን ነው? የሚደረጉ ፍትጊያዎች እና ጦርነቶች፣ ግጭቶች ምንም አይነት የብሔር ስሜት የላቸውም። ጎጃም ውስጥ 4-5 አምባገነኖች ለስልጣን ለተሰሚነት፣ ትግራይ ውስጥ ያሉ መሳፍንት መኳንንት እንደዛው ነበሩ። ይሄ ዩኒቨርሳል ትሩዝ አለው በየትኛውም ኢትዮጵያ ውስጥ ብንሄድ፣ በየትኛውም ዓለም ውስጥ ብንሄድ። እና ቅኝቱ የኃይል የጉልበት ዝግዛትን የማስፋት ፖለቲካ የምንለው ከሆነ ወደ ፖለቲካ ገጽ የአይዲዮሎጂ ገጽ ይዞ የመጣው ከማርክሲዝም ከኮሙኒስት ስርዓት እድገት ጋር in the 1950s 60s ideologue ሰዎች ብቅ ማለት ጀመሩ። ዘመኑም ምርቅት ካፒታሊዝም ኢምፔሪያሊዝም የሚወገዝበት ስለነበረ ተማሪዎቹ ያንን አነሱ እና ያንን ሲያነሱ በእምነቱ በፍልስፍናው ማርክሲዝም ጠላትና ወዳጅ ብሎ ይወስናል። ፖለቲካ ፍልስፍናው በዛ የተመሰረተ ነው። ጠላት መፍጠር አለብህ። የሚጠላ ኃይል፣ የሚፈራ ኃይል፣ የምታስወግደው ኃይል ወላ ወይም መስከበርቸው ሊሆን ይችላል፣ መሬትን ትሩ ሊሆን ይችላል። እና በዚያ ውስጥ ተዋቅሮ የነበረ ደግሞ ሌላ ሰዎችን ማነሳሻና መሳቢያ የብሔር ጥያቄ የሚለው ነገር በሌኒን ጽሑፍ ውስጥ አለ፣ በስታሊን ጽሑፍ ውስጥ አለ። ያንን ተቀብሎ ነው ወጣቱ ከዛ በኋላ ፖለቲካን የሆነው። የኔ ማቃቸው ክላስሜቶች በዛ ዘመን የነበሩ ለሁሉም ነፃ አውጪ የሚባለው ድርጅት ውስጥ የነበሩ በጣም በቅርብ ማቃቸው ሰዎች ናቸው። እና አሁን ላይ ሆኜ ሳስበው የቱን ያህል በቂ ግንዛቤ በፍልስፍናውና ፍልስፍናው በሚያስከትለው መጻኢ ላይ የቱን ያህል መረዳት ነበራቸው የሚለውን ሳይ በጣም አዝናለሁ። የኔ ምራሴ ፖለቲካ ግንዛቤ አለ አይመስልም። እና ባለፈው 40 ዓመት ኢትዮጵያ ውስጥ የነበረው የፖለቲካ እንቅስቃሴ አይዲዮሎጂካል መሰረት ያለው ህዝብ አይዲዮሎጂካል መሰረት ያለው ነገር ይገባዋል፣ ያውቃል፣ አያውቅም። የሊቃን ፖለቲካ ልክ እንደ ደጃዝማች ለራስ ግዛታቸውን ኢንፍሉዌንሳቸውን ለማስፋት በሚያደርጉት ጥረት ልክ በአይዲዮሎጂ ላይ የተመሰረተ መለያየት እኔ ከሚከፍሱ በልጣለሁኝ የማነሳሳት የምናምን ፖለቲካ ተካሄደ። እና አሁን ያለንበት ዛሬ ያለንበት ሁኔታ በናሽናሊቲስ ጥያቄ ላይ ያስን በብሔር የመፈረጅ ሆነ የዛ ነጸረቅ ድሮ አልነበረም፣ በኋላ ይመጣል። ያ ስርዓት ግን ያ የማርክሲስት አይዲዮሎጂ መውደቁን አንዳንዶች ገና ይሰማል መሰለኝ። ወርቋል፣ ከሽፏል፣ አልሰራም። እና ዓለም ወደ አንድ ትልቅነት በምትመጣበት ሰዓት እኛ ወደ ኋላ ተመልሰን ትንሽ ይሁን ብለን እንታከላለን፣ ሀገር እናጠፋለን። እና መፍትሄው ከዚህ ነው መጀመር ያለበት የሚል እምነት አለ።
አቶ ይልማ ካቆሙበት እንቀጥል። ያለፈው 40 ዓመት የነበረ የርዕዮተ ዓለም ልዩነት ዛሬም ድረስ የሚፈነጠቃቸው ነገሮች ያሉ ይመስላል። ስለ ተሰሚነት ፍላጎት ቀደም ባሉት አስተሳሰቦች ውስጥ የቱን ያህል ድርሻ እንደነበራቸው ገልጸዋል። አቶ ደረጀ የህግን ፈተናዎች ህግ ራሱ ፈተና ላይ የወደቀበትን፣ አቶ ሙልጌታ ታሪክን የተረዳንበት ወይም የምንረዳበትና የተቀበልንበት መንገድ አስተዋጽኦ ማድረጉን ገልጻችኋል። ችግሮችን ባወቅን መጠን ለመፍትሄዎች መቃረብ ይቻላልና በዚህ ሰዓት የሚከታተሏቸው አድማጮችም ተመልካቾቻችንም ወንድም እህት ጓደኞች እየተነጋገሩበት ዛሬ የሚያሳስበውን ነገር ከየት መጣ እንደምን ሆነ ወዴት ሲወስድናልን እንዲነጋገሩ ድል ለመስጠት ተጨባጭ ችግሮችንም እስኪ እንመልከት። ዛሬ ላይ ያሉ ቀደም ብሎ ያነሳቸዋቸው በርካታ ችግሮች ባሉበት፣ እንደሚታወቀው ኢትዮጵያ የወጣት ሀገር ናት። በአሁኑ ሰዓት አብዛኛው ህዝቧ ወጣት ነው፣ ፍራት ወጣት ነው። የሀብት ጦት ጎልቶ ከሚታዩ ችግሮች እንደ አንዱ ምክንያት ተደርጎ ይነገራል። በአንድ ምክንያት ብቻ ይሄ ሁሉ ጥፋት ይሄ ሁሉ ውድመት አይከተልምና እስኪ ገፋ አድርጋችሁ ተመልከቱ። እንዴት መውጣት እንችላለንን ችግሮችን ከመረዳት ጋር ካያያዝን የመንግስቱ ፈተናዎች ምንድናቸው? የዜጎች ፈተናዎች ምንድናቸው? ቅድም ጎላጎላ ያሉትን አንስታችኋል። ዛሬ ላይ ያሉ ችግሮችን ተመልካቾቻችን አድማጮቻችን የሚወያዩበት መፍትሄውንም አቶ ይልማ ከርሶል ጀምርና አሁን ደግሞ ወደ ኋላ እንመለስ። አድማጮች ከሶስት እንግዶቻችን ጋር የጀመርነው ውይይት አልተቋጨም። ለተከታዩ ክፍል መለሳለሁ።